የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሰኞ መጋቢት 2011 ዓ.ም ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። ዛሬ በኢትዮጵያ ብሔራዊ የሐዘን ቀን ሆኖ ታውጇል። የ26 ዓመቱ ረዳት አብራሪው አህመድ ኑር መሐመድ ሕይወቱ የማለፉን ዜና ቤተሰቦቹ የሰሙት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም በቴሌቪዥን ስሙን ሲጠሩ ሰምተው እንደሆነ ወንድሙ ነግሮናል።
ተወልደ የትዬ ነበረ በዛ ሚኒስት ተሰብለ ሚኒስት ሚኒስት ምንድን ከጣሚ ተወልደ ሲያወራ ሰውኛው ያለቀርቶ ሚሰራ ወይነት ነው።
ወንድሙ መኑር አህመድ ኑርን ነው ይዘነዋል። ወደ በኋላ ላይ ቃለ ምልልሱን ይዘን እንመለሳለን። በይህ በእንዲህ እንዳለም የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በኢትዮጵያ አየር መንገድ አውሮፕላኑ አሳዛኝ አደጋ ሕይወታቸው ላጡት ቤተሰቦችና ወዳጆች ጥልቅ ሐዘን እንደተሰማው ገልጿል። በዓለም ዙሪያ የተለያዩ አካላት ሐዘናቸውን እየገለጹ ይገኛሉ። ይህንኑ ትላንት እሁድ የተከሰከሰውና 157 ሰው ያለቀበት የኢትዮጵያ አየር መንገድ ንብረት የሆነው በረራ ቁጥር ኢቲ 302 የተመዘገበው ቦይንግ 737 ማክስ 8 ጀትን የተመለከተ ዘገባም አለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዜናዎች በድጋሚ ተመልሼ መጥቻለሁ። ትላንት የተከሰከሰውና 157 ሰው ያለቀበት የኢትዮጵያ አየር መንገድ አውሮፕላን የዲጂታል የበረራ መረጃ መቅረጫና የአብራሪዎች ክፍል የድምጽ መቅጃ መሳሪያ መገኘቱን የኢትዮጵያ አየር መንገድ አስታውቋል። በትዊተር ገጹ ላይ ዛሬ ጠዋት ባሰፈረው ተጨማሪ መረጃም 737 ማክስ 8 የተባለው አውሮፕላኖችን ከበረራ ማገዱን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በኢትዮጵያ አየር መንገድ አውሮፕላኑ አሳዛኝ አደጋ ሕይወታቸውን ላጡት ሰዎች ቤተሰቦችና ወዳጆች ጥልቅ ሐዘናቸውን እንገልጻለን ብለዋል። በአደጋው ከሞቱ መካከል ቢያንስ 8ቱ የዩናይትድ ስቴትስ ዜጎች እንዳሉባቸው የውጭ ጉዳይ ሚኒስቴር መግለጫው አረጋግጧል። መግለጫው አያይዞም አዲስ አበባና ናይሮቢ የሚገኙ ኤምባሲዎቻችን ከዩናይትድ ስቴትስ የብሔራዊ የትራንስፖርት ደህንነት ቦርድ ጋር በመተባበር የሚቻለውን ሁሉ እርዳታ ለማድረግ ከኢትዮጵያ መንግስትና ከኢትዮጵያ አየር መንገድ ጋር በመስራት ላይ እንደሆኑ ተናግሯል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማይክ ፖምፔዮ በትዊተር ገጻቸው ባወጡት መግለጫም በአውሮፕላኑ አደጋ ለሞቱት አሜሪካውያንና ሌሎችም በሙሉ ሐዘናቸውን ገልጸዋል። በዚህ የከበደ ሐዘን ላይ ያሉት የአደጋው ሰለባዎች ቤተሰቦች የሚያስፈልጋቸውን እርዳታ እንዲያገኙ አዲስ አበባ፣ ናይሮቢና ዋሽንግተን ዲሲ ያሉት አባሎቻችን ያለመተከት እየሰሩ ናቸው ብለዋል። የቀድሞ ዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማም በራሳቸውና በባለቤታቸው ሚሼል ኦባማ ስም የተሰማቸውን ጥልቅ ሐዘን በትዊተር ገጻቸው ላይ አስፍረዋል። የኤርትራ መንግስትም ለኢትዮጵያ መንግስትና በአውሮፕላን አደጋው የሚወዷቸውን ላጡ ቤተሰቦች ሁሉ የሐዘን መግለጫ አስተላልፈዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ሶስት ሀገራትን ለመጎብኘት ዛሬ ማምሻውን ወደ ምስራቅ አፍሪካ ያመራሉ። የጉብኝቱ ዓላማ ፈረንሳይ ከአፍሪካ ጋር ያላትን ወታደራዊ፣ የንግድ፣ የባህልና የአካባቢ ጥራት ግንኙነት ለማስፋት ነው ተብሏል። ከቻይና አንስቶ ሌሎች በሀገሪቱ እየሰረጹ ያሉትን ሀገሮችም ለመወዳደር መሆኑ ታውቋል። ወደ በኋላ ላይ አጠር ያለ ዘገባ ይኖረናል። የኢራን ፕሬዚዳንት ሐሰን ሮሃኒ ዛሬ የሶስት ቀናት የኢራቅ ጉብኝት ጀምረዋል። የጉብኝቱ ዓላማ የሁለቱን ሀገሮች ግንኙነት ስለማስፋት ጉዳይ ለመነጋገር ነው ብለዋል። ከኢራቅ ፕሬዚዳንት ባርሃም ሳሊህ፣ ከጠቅላይ ሚኒስትር አብደል አብዱልና ከሌሎች ባለስልጣኖች ጋር እንደሚነጋገሩ ታውቋል። ሮሃኒ ከሰባት ዓመታት በፊት ለፕሬዚዳንትነት ከተመረጡ ጊዜ አንስቶ ኢራቅን ሲጎበኙ ለመጀመሪያ ጊዜ ነው። ኢራን ከኢራቅ ጋር የንግድ ግንኙነቷን ለማጠናከር ትፈልጋለች። የዩናይትድ ስቴትስ እና ሌሎች አምስት ሀያላን ሀገሮች ከአራት ዓመታት በፊት ከኢራን ጋር ኒውክሌር መስሪያን የመገደብ ስምምነት መፈረማቸው ይታወቃል። የዩናይትድ ስቴትስ ከስምምነቱ መውጣት በኢራን ላይ ማዕቀብ ጥላለች። ኢራን ታዲያ በዩናይትድ ስቴትስ የተጣለባትን ማዕቀብ አልፋ ለመሄድ ኢራቅን የመጠቀም ፍላጎት እንዳላት ተገልጿል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ ይፋ በሚደረገው አዲስ የበጀት ድንበር ግድብ ለመስራት ሌላ 8.6 ቢሊዮን ዶላር ለመጠየቅ ማቀዳቸውን የዋይት ሀውስ ቤተ መንግስት ባለስልጣኖች ገልጸዋል። ይህ ገንዘብ የሚጠየቀው ያስቸኳይ ጊዜ አዋጅ በማውጣት ለመጠቀም ባዘዙት ወደ 7 ቢሊዮን ዶላር የሚጠጋ ገንዘብ ላይ ተጨማሪ ነው። አዲሱ በጀት ለሀገሪቱ መከላከያ ሚኒስቴር ትልቅ ጭማሪ እንዲደረግ ይጠይቃል። ወታደራዊ ላልሆኑ መርሃ ግብሮች ግን በ5% እንዲቀንስ ያደርጋል። ፕሬዚዳንት ትራምፕ ስልጣን ከያዙበት ጊዜ አንስቶ የበጀት እቅድ ሲያቀርቡ ለ3ኛ ጊዜ ሲሆን ከዴሞክራቶችና ከአንዳንድ ሪፐብሊካውያኑ ሰፊ ተቃውሞ እንደሚገጥማቸው ይጠበቃል። የሰሜን ኮሪያው መሪ ወንድሙን በመግደል ተጠርጥሮ ማሌዥያ ውስጥ ለ2 ዓመታት ያህል ታስራ የቆየችው የኢንዶኔዥያን ተወላጅ ዛሬ ተፈታለች። የማሌዥያ አቃቤ ሕግ ምንም አይነት ምክንያት ሳይሰጡ የግድያውን ክሱን ካቋረጡ በኋላ ከዋላ ላምፑር ወደ ወጣ ብሎ በሚገኘው ሻህ አላም የተባለው ከፍተኛ ፍርድ ቤት ሲቲ አይሳን ከክሱ ነጻ ነች ሳይል ከእስር ለቋታል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። አድማጮች፣ ቀደም ሲል በመግቢያችን ላይ እንደጠቀስ ነው በትላንትናው እለት በበረራ ቁጥር ኢቲ 302 የተመዘገበው ቦይንግ 737 ማክስ 8 ጀት 149 መንገደኞችን እና 8 የበረራ ቡድን አባላትን አሳፍሮ ወደ ናይሮቢ ለመብረር ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ጣቢያ ከተነሳ ከጠዋቱ 2:38 በኋላ ከምድር መቆጣጠሪያው ጋር የነበረው ግንኙነት መቋረጡን ከዚያ በኋላም ደግሞ ከቢሾፍቱ አቅራቢያ መከስከሱንና ጉድጓድ ውስጥ ገብቶ እንደተገኘ ከዚያም በኋላ በውስጡ የነበሩት 149 መንገደኞችና 8 የበረራ ሰራተኞች ሕይወታቸው ማለፉን ስንዘግብ መቆየታችን ይታወሳል። እንግዲህ ከተሳፈሪዎቹ መካከል 32 ኬንያውያን፣ 8 ካናዳውያን፣ 8ቱ የበረራ ቡድን አባላትን ሳይጨምር ኢትዮጵያውያን፣ አሜሪካውያን፣ በጣም በብዙ አገር ዜጎች በአጠቃላይ የ33 አገር ዜጎችን አሳፍሮ እንደነበረ ታውቋል። ቦይንግ 737 ማክስ 8 ጀት አዲስና ለኢትዮጵያ አየር መንገድ የደረሰው ባለፈው ህዳር ወር እንደሆነ የአየር መንገዱ ዋና ስራ አስፈጻሚ አቶ ተወልደ መናገራቸውም ይታወሳል። አደጋው ከመድረሱ በፊት አብራሪው የቴክኒክ ችግር እንደገጠመው አሳውቆ ወደ ቦሌ ለመመለስ ፍቃድ እንዲሰጠው ጠይቆ እንደነበር በአደጋው ስፍራ ላይ የተገኙት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ለጋዜጠኞች ተናግረዋል። አውሮፕላኑን ያበረሩት የነበሩት ካፒቴን የረዥም ጊዜ ልምድ የነበራቸው ያሬድ ሙልጌታ ማለት ነው መሆኑን የአየር መንገዱ ቃል አቀባይ አቶ አስራት በጋሻውም ለቪኦኤ ተናግረዋል። መንስኤውንና የአደጋው አይነት እየተጣራ መሆኑንም ገልጸዋል። ዛሬ ጠዋት በትዊተር ገጹ ላይ የአየር መንገዱ ባሰፈረው መረጃ አየር መንገዱ የዲጂታል በረራ መረጃ መቅረጫና የአብራሪዎች ክፍል የድምጽ መቅጃ መሳሪያ መገኘቱን አስታውቋል። ከዚህ በተጨማሪም 737 ማክስ 8 የተባሉ አውሮፕላኖችን ከበረራ ለጊዜው ማገዱን አስታውቋል። አውሮፕላኑ ባለፈው እሁድ ከጆሃንስበርግ መንገደኞችን አሳፍሮ አዲስ አበባ በሰላም ማረፉን ታውቋል። እንግዲህ አድማጮች፣ በጣም በርካታ ውጭ ሀገር መንግስታት፣ የሀገር ውስጥ ባለስልጣናት፣ ኢትዮጵያ ውስጥ ያሉ የተለያዩ ሰዎች በዚህ አደጋ ህይወታቸውን ላጡ ሁሉ ሀዘናቸውን እየገለጹ ነው። እንግዲህ ከሟች ቤተሰቦች የተወሰኑትን የአሜሪካ ድምጽ ለማነጋገር ጥረት እያደረገ ነው። አሁን የአውሮፕላኑን ረዳት አብራሪ ወንድም ድሬዳዋ ከተማ ነው የሚገኙት ቤተሰቦቹ በስልክ ማምሻውን አግኝተን አነጋግረ ነው ነበር።
አንድ ታናሽ ወንድም ነበረኝ፣ እሱን ነው ያጣሁት የሚለው የረዳት አብራሪው አህመድ ኑር መሐመድ ወንድም መኑር ኑር መሐመድ ትላንት እሁድ የተከሰከሰውና 157 ሰው ያለቀበት የኢትዮጵያ አየር መንገድ ንብረት የሆነው በረራ ቁጥር ኢቲ 302 የተመዘገበው ቦይንግ 737 ማክስ 8 ጄትን በረዳትነት ሲያብር የነበረው የ26 ዓመቱ አህመድ ኑር መሐመድ ሕይወቱ የማለፉን ዜና ቤተሰቦቹ የሰሙት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም በቴሌቪዥን ስሙን ሲጠሩ እንደሆነ ታላቅ ወንድሙ ይናገራል። ወንድሙ ስለ ህይወት ታሪኩ እንደነገረን ረዳት አብራሪው አህመድ ኑር መሐመድ የ26 ዓመት ወጣት ነው። ድሬዳዋ ከተማ ለጋሃሬ በተለምዶ ሳይ ሆቴል እየተባለ በሚጠራው አካባቢ ነው የተወለደው። አንደኛና ሁለተኛ ደረጃ ትምህርቱን ምስራተ ገብርኤል በተሰኘ ትምህርት ቤት ከተከታተለ በኋላ በአዲስ አበባ ዩኒቨርሲቲ ልደታ ካምፓስ በምህንድስና ተመርቋል። ከዚያም ፍላጎቱ ወደ አብራሪነት በማዞሩ አየር መንገዱን ተቀላቅሎ ትምህርቱን ካጠናቀቀ በኋላ በረዳት አብራሪነት መስራት ከጀመረ ገና ወራት መቆጠሩን ገልጾልናል። የረዳት አብራሪው አህመድ ኑር መሐመድ ወንድም መኑር አህመድን ማምሻውን በስልክ አነጋግሬው ነበር። ለስልኩ ጥራት አድማጮቻችንን ይቅርታ እየጠየቅን ወንድም ምን አይነት ልጅ ነበር ለሚለው ጥያቄ ሲመልስ ስንት ናችሁ? ሁለት ነበራችሁ? አንድ ወንድም እሱ ብቻ ነው የነበረ?
አንድ ላይ አደግን።
አንድ ላይ ነው ያደጋችሁት? በስንት አመት ነው የምትለያዩት? ለአንተ ታናሽ ነው? እናትና አባቶቻችሁ አሉ? እንዴት ነው ያወቃችሁት? እንዴት ነው የሰማችሁት?
ቅዳሜ ግን ይመስለች እናወራ ነበረ እና ቅዳሜ ልክ ማታ ያውቀን ነበር እና ቅዳሜ ቀን ከሳብ በኋላ ከማታ ሚገላይ ነበር ጠዋት ስራ ይትላለሁ ነግረኛል ሚኖር ጠዋት ሀገርኛ መንገድ የሚኖሩ ገራሚ ተመሳይ የሰበር ዜማቸው ነው ሀገሩ ለማወቅ ሞክር ነበር። ቤት እንደ ቤት እንደ ግን ለማወቅ አልቻልኩ ነበር። እንደ በኋላ ቀኝ ተሽከርካሪ ነው ላይ በሚሽ ማለት ስሜት ቀረው የሚሰማ ነው።
ማን የነገራችሁ?
ተወልደ የትዬ ነበረ በዛ ሚሩስ ተሰብ ላይ ሩስ ጊዜ የምድር ከጣሚ ተወልደ ሲያወራ ሰሚናው አለቀርቶ የሚሰራ ወይ
የአየር መንገዱ ስራ አስፈጻሚ ስሙን ሲጠሩ ነው የሰማችሁት? ሁላችሁም ቤት ውስጥ ነበራችሁ? አስቀድሞ አልተነገራችሁም ነበረ?
ማንም አልነገረኝም። ያው ምንም ለመረዳት አለ መጠዋት ከየት እንዳለ ማለት ግን ስሙን ከሰማ በኋላ ጠዋት ላይ እሱ እንዲገለጽ ያስልክ አይ እሱ ውጭ ነው ይመጣል እና የሚበረልባቸው ግ
መኖርና ቤተሰቦቹ በደረሰባቸው ሐዘን እንዲሁም በስልክ ጥራቱ ምክንያት በሚገባ ልንነጋገር ባንችልም በአጠቃላይ የተናገረው ከወንድሜ ጋር አብረን ያደግነው ጓደኛዬም ነው። ቅዳሜ ማታ ደውሎልኝ እሁድ በረራ እንዳለውና ሲመለስም እንደሚደውልልኝ ነግሮኝ ተለያየን። የት ሀገር እንደሚበር ግን አልነገረኝም ነበር። እሁድ ጠዋት አደጋውን በሰበር ዜና ስሰማ የበረረበትን አገር ለማጣራት እየደወልኩ ነበር። እናትና አባቴንም ለማረጋጋት እየጣርኩ ያለው የአየር መንገዱ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም መግለጫ መስጠት ጀመሩ። በመግለጫቸው ውስጥ የወንድሜን ስም ሲጠሩ ሰማን ብሎናል። መኑር ከዚህ በኋላ በቤተሰባቸው ውስጥ የተፈጠረውን የሐዘን ስሜት መግለጽ አቅቶታል። እናትና አባቱ ፈጽሞ መናገር እንደማይችሉ ነግሮኛል። በተጨማሪም አስክሬኑ ስለመገኘቱም ሆነ ስለ አጠቃላይ ሁኔታው ምንም እንደማያውቁ በአየር መንገዱ በኩልም ያነጋገራቸው ሰው እንደሌለ ገልጾ አዲስ አበባ ከሚገኙ የሟቹ አህመድ ኑር ጓደኞችና የስራ ባልደረቦቹ ጋር ስልክ እየተደዋወለ መረጃ ለማግኘት እየጣረ እንደሆነ ነግሮናል። አድማጮች እየተከታተልን ሌሎች ተጨማሪ መረጃዎችን ወደ እናንተ እናደርሳለን። አሁን አጠር ወዳለ ወደ ተከታዩ ዘገባ እንለፍ። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ሶስት ሀገራትን ለመጎብኘት ዛሬ ማምሻውን ወደ ምስራቅ አፍሪካ ያመራሉ። የጉብኝቱ ዓላማ ፈረንሳይ ከአፍሪካ ጋር ያላትን ወታደራዊ፣ የንግድ፣ የባህልና የአካባቢ ጥራት ግንኙነት ለማስፋት ነው። ከቻይና አንስቶ ሌሎች በሀገሪቱ እየሰረጹ ያሉትንም ሀገሮችም ለመወዳደር መሆኑ ታውቋል። ማክሮን የሚጎበኛቸው ሀገሮች ኢትዮጵያ፣ ኬንያና ጅቡቲ ናቸው። ዘጋቢያችን ሊሳ ብራያን ዝርዝር አላት። አዲሱ አበበ ይዞታል።
በቀድሞዋ የፈረንሳይ ቅኝ ግዛት ጅቡቲ ለአፍታ የሚቆሙት የፕሬዚዳንት ማክሮን የአራት ቀናት ጉብኝት ኢትዮጵያንና ኬንያን የሚያጠቃልላል። የናይሮቢ ጉብኝታቸው ኬንያ እንደ አውሮፓ አቆጣጠር በ1963 ዓ.ም ነጻ ከወጣች ወዲህ አንድ የፈረንሳይ መሪ ያቺን አገር ሲጎበኝ ማክሮን የመጀመሪያው ናቸው። ማክሮን በኢትዮጵያ ቆይታቸው ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት፣ በኬንያ ቆይታቸው ደግሞ አዲስ ከተመረጡት ከኮንጎ ፕሬዝዳንት ፌሊክስ ቺሴኪዲ ጋራ እንደሚገናኙ የተገለጠ ሲሆን ቺሴኪዲ ባለፈው ተሳስ ወር ያሸነፉትን አወዛጋቢ ምርጫ ለመተቸት ፈረንሳይ ቀዳሚ አገር እንደነበረችም ያስታውሳል። ይህ ጉብኝት አገራቸው ውስጥ በበርካታ ችግሮች ተወጥረው ለሚገኙት ለማክሮን አስተዳደር መሰረታዊ ጠቀሜታ እንደሚሰጥ ይገመታል። በአፍሪካ የጀመረው ጉብኝት ፈረንሳይ በዓለም መድረክ ያላትን ተጽዕኖ ዳግም እንደሚያጠናክር ነው ከወዲሁ የተተነበየው።
አዲሱን አጠራላለ ዘገባውን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ማብቂያ ላይ በተሰናባቹ የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው የመሸኛ እራት ግብዣ ላይ መገኘታቸው ይታወሳል። ጠቅላይ ሚኒስትሩ በዚህ ወቅት ያደረጉት ንግግር የኢትዮጵያን አንድነት ማጠናከር አስፈላጊነት ላይ ያተኮረ እንደነበር ጠቅሳ ባልደረባችን አስቴር ምስጋናው ተከታዩን ዘገባ ከባህር ዳር ልካለች።
ባለፉት 5 አመታት በውስብስብ ፈተናዎችና በከባድ ተግዳሮቶች ክልሉን ከመሩት አመራሮች ውስጥ አንዱ ናቸው ይባላሉ። አሁን በሀገሪቱ ለታየው ለውጥም ስማቸውን በግንባር ቀደምትነት ብዙዎቹ ይጠቅሱታል። አስተዋይና ልበሙሉ ናቸው ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ለስንብት በተዘጋጀው የራት ግብዣ ላይ አመስግነዋቸዋል። ተሰናባቹን የቀድሞው የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው በዚህ ምሽት ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ አንድነት ላይ ያተኮሩ ንግግሮችን አሰምተዋል። አሁን ሀገራችን በብዙ ፈተናዎች ውስጥ ትገኛለች። መርዶዎችንም በየቀኑ እየሰማን ነው። ግን ችግሮችን ተጋፍጠን ሀገራችን ለትውልድ ማሻገር የኃላፊነት ድርሻችን ነው። ይህ ደግሞ የጋራ ርብርብን ይጠይቃል። ኢትዮጵያ ከምትፈርስ እኛ ብንፈርስ ይሻላልና ብለዋል።
ችግሮች ገጥመውናል። እዚያም እዚያም መርዶዎች፣ አሳዛኝ ዜናዎች ይነገራሉ። ነገር ግን እነዚህ ጉዳዮች ማዕት አይደሉም። በየዕለቱ የሚገጥሙንን ተግዳሮቶች መጋፈጥ፣ በከፍተኛ ጀግንነት አሸንፈን ትውልድ ማሻገር የኃላፊነት ግዴታችን ነው። የትናንትናውን እየመዘዝን ነጋችንን ከምናበላሽ የትናንትናውን በልበ ሙሉነት በጀግንነት ረስተን ወደፊት በአንድ ልብ መራመድ ይኖርብናል። ይህች አገር ትልቅ ናት። ለአፍሪካ የነጻነት ምሳሌ ናት። ለጠላቶቿ ማትበገር ናት። አሁን የገጠማት ድካም በህብረት እንጂ በተናጠል ማሸነፍ አትችልም። ኢትዮጵያን ከምናፈራርስ እኛ ብዙ ጊዜ ብንፈርስ ይሻላልና እቺን ታላቅ አገር ላለማፍረስ ቁርጠኝነት በሚጠይቅና እቺን አገር በመታደግ መጪውን ትውልድ በሚያስቀጥለው ተግባር ላይ ክቡር ዶክተር አምባቸው መኮንን የአማራን ህዝብ ጀግናውን ህዝብ አሰልፈ በድፍረት አምቦና መቀሌ በመሄድ ህዝቡ እንድትቀላቀል በዚሁ አጋጣሚ አደራ ልፈልጋለሁ።
ጠቅላይ ሚኒስትሩ በመቀጠል የኦሮ አማራ እንቅስቃሴ የተሸረሸረ የመሰላቸው አካላት የኦሮሞና የአማራ ህዝቦችን ተፈጥሯዊ ትስስር ልንለየው አንችልም ነው ያሉት።
ኦሮማራ የተባለው እንቅስቃሴ በኦሮሚያና አማራ ህዝቦች መካከል የተፈጠረው አንድነት በቅርብ ጊዜ በተሰሙ ዜናዎች የሚሸረሸር ወይም የተሸረሸረ የመሰላቸው ሰዎች አሉ። ለተከበረው የኦሮሞና የአማራ ህዝብ መናገር የምፈልገው ኦሮማራ የሚለው እንቅስቃሴ የጥቂት ሰዎች ፍላጎት ሳይሆን የዚህ ህዝብ ተፈጥሯዊ ማንነት ስለሆነ ብንሻ እንኳ ልንለየው እንደማንችል አሁን የገጠመውን ችግር በለመደው የውይይት መድረክ ፈጥቶ የኢትዮጵያን ህልውና እንደሚያረጋግጥ በልበ ሙሉነት ልገልጽላችሁ ፈልጋለሁ።
ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው የዘመኑን ችግሮች ሳይፈቱ በነበር ላይ መጠመድ ለዘመኑ የማይመጥንና በኋላ ቀርነት የሚያስፈርጅ አስተሳሰብ ነው ካሉ በኋላ ስለ አዲስ አበባ ጉዳይ ያነሱት ነገር ቢኖር አዲስ አበባ ሁሉም ነዋሪዎች በእኩልነት የሚጠቀሙባትና የሚበለጽጉባት የጋራ መዲና ናት። ጨካኝ አሰላለፍ ያለው የዘረኝነት ስውቅ እየተስተዋለ ነው። በጽናት መታገል የሁሉም ድርሻ ነው ብለዋል።
አዲስ አበባ ሁሉም ነዋሪዎች በእኩልነት የሚጠቀሙባትና የሚበለጽጉባት የጋራ መዲናችን ናት። የከተማዋ እድገት ማንንም ሳይጋፋና ማንንም ሳይጎዳ ሁሉንም ሊጠቅም በሚችል መልኩ መሆን ይገባዋል። በከተማዋ ማደግና መስፋፋት ምክንያት ማህበራዊና ኢኮኖሚያዊ ጉዳት የደረሰባቸውን ዜጎች በዝርዝር አጥንቶ በዘላቂነት እንዲቋቋሙ የሁሉም ኃላፊነትና ግዴታ ነው። በዚህ ዙሪያ የሚነሱ ጉዳዮች ህዝቡን ባሳተፈ ሁኔታ ህግን መሰረት አድርጎ በቀጣይ በውይይት መፈታት ይኖርበታል። አንዳንዱ ዘመኑን በግሉ ቁመት ልክ ሰፍቶ ሲጎድል ግጭት ጠማቂ፣ ሲሞላ መፍትያል አፍላቂ ሆኖ የለውጡ አባወራነቱን ለብቻው ተከናንቧል። በዚህ ዙሪያ የሚታዩ የተሳሳቱ አዝማሚያዎችና የጥርጣሬ ምንጮችን ከስር ነቅሎ ማሰጎድ፣ እኔ ያልኩት ካልሆነ የሚል ግትር አቋሞችንና ብልጣብልጥ አካሄዶችንም ደግሞ መግራትና ማረም በእጅጉ ይጠይቃል። ዋናው ነገር የለውጡን ቀጣይነት ማረጋገጥ የህልውና ጉዳይ ነውና ጨካኝ አስተላለፍና የዘረኝነት ዘውግ ይስተዋላል። ይህንን በጽናት መታገል የሁላችንም ኃላፊነት።
ተሰናባቸው የቀድሞው ርዕሰ መስተዳደር አቶ ገዱ አንዳርጋቸው በስልጣን ዘመናቸው ከክልሉ ህዝብ ይደረግላቸው የነበረውን ድጋፍ አድንቀው ይህ ድጋፍ ለአዲሱ ተሿሚ ለዶክተር አምባቸው መኮንን እንዲደረግ ጥሪ አቅርበዋል።
እኔ ህዝብ እንክብካቤ እየተደረገልኝ የቆየው ሰው ነኝ ብዬ መናገር እችላለሁ። ይህ አይነቱ ድጋፍ በቀጣይም ለዶክተር አምባቸውም እንዲሆን አደራላለሁ።
በዚህ የሽኝት የእራት ግብዣ ላይ የፌዴራልና የክልል ከፍተኛ አመራሮች እንዲሁም የባህር ዳር ከተማ ነዋሪዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው።
አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። አፋን ኦሮሞ የፌዴራል የስራ ቋንቋ ቢሆን ያለው እድሎች ላይ የሚመክር የውይይት መድረክ በአምቦ ዩኒቨርሲቲ ተካሂዷል። በመድረኩ ላይ አፋን ኦሮሞ የፌዴራል የስራ ቋንቋ ቢሆን ስለሚኖሩት ጠቀሜታዎች በምሁራን ጥናታዊ ጽሁፎች ቀርበዋል። የባህልና ቱሪዝም ሚኒስቴር መድረኩ ቋንቋን ለማሳደግ የሚደረግ ጥረት አካል በመሆኑ ሊበረታታ ይገባዋል ብለዋል። መሰል መድረኮች በአገር አቀፍ ደረጃ ቢዘጋጁም ተገቢ እንደሆነ በመድረኩ ላይ ተገልጿል። ናኩር መልካ ተከታዩ ዘገባ ይዞታል።
በአምቦ ዩኒቨርሲቲና ኦሮሚያ ባህልና ቱሪዝም ቢሮ አዘጋጅነት ታህሳስ 29ና 30 ማለትም ባለፈው አርብና ቅዳሜ በተካሄደው የውይይት መድረክ ላይ ተሳታፊ የሆኑት የክልሉ ባህልና ቱሪዝም ቢሮ ኃላፊ ዶክተር ገረሞ ሁሉቃ አፋን ኦሮሞ ከክልሉም አልፎ በሌሎች ክልሎችና አገሮችም የሚነገር በመሆኑ የፌዴራል መንግስት ተጨማሪ የስራ ቋንቋ ቢሆን ስለሚኖረው ጠቀሜታ ገልጸዋል። አፋን ኦሮሞ የትምህርት ስራ ሳይንስና ቴክኖሎጂ የመገናኛ ብዙሃን ቋንቋ መሆኑን ያስታወሱት ኃላፊው መድረስ ያለበት ቦታ ባለመድረሱ ይበልጥ ለማሳደግ ይጠበቅብናል ያሉትን አብራርተዋል።
አርሲሞ የሮ ገባባ ቄሰት አፋን ኦሮሞ አፋን ሁጂ ፌዴራላ
አፋን ኦሮሞ በአጭር ጊዜ የፌዴራል የስራ ቋንቋ፣ በረዥም ጊዜ ደግሞ የዓለም አቀፍ ተቋማት የስራ ቋንቋ እንዲሆን ጠንክረን መስራት አለብን። የቋንቋ ማህበራዊ ሳይንስ ምሁራንና ፖለቲካ ድርጅቶችም እንዲሁም የሌሎች ህዝቦች ምሁራንም በጉዳዩ ዙሪያ ተወያይተው በሚያስገኘው ጠቀሜታ ላይ አንድ ስምምነት ላይ መድረስ ይኖርባቸዋል። የባህልና ቱሪዝም ሚኒስትር ዴኤታ ወይዘሮ ብዙነሽ መሰረት ኢትዮጵያ ከ80 በላይ ቋንቋዎች የሚነገሩባት ህብረ ብሔራዊት እና ልሳነ ብዙ ሀገር ብትሆንም አብዛኛው ቋንቋ ዘመናዊ ስልጣኔ በሚፈልገው መልኩ ሊበለጽግ አልቻለም ብለዋል። መድረኩ ቋንቋዎቹ እንዲያድጉ ስለሚያግዝ ተጠናክሮ እንደሚቀጥልም ሚኒስትር መስሪያ ቤታቸው አስፈላጊውን ድጋፍ እንደሚያደርግ ገልጸዋል።
ቋንቋ የልማት መሳሪያ፣ የአንድነትና የባህልን ማድመቂያ ነው። ልሳነ ብዝሃነትን ሀብት ነው። ይህ የሚሆነው የቋንቋ ልማት ስራው በወጉ በተደራጀ በበለጸጉ ንድፈ ሀሳቦችና መርሆች ላይ በመመስረት ሲታቀድ ብቻ ነው። እንዲህ ላለ የቋንቋ እቅድና ልማት ደግሞ መሰረት እንዲሆን በአገሪቱ ያለው የቋንቋዎች ሁኔታ፣ ስርጭት፣ አጠቃቀም፣ የተናጋሪዎችም አመለካከትና ፍላጎት እንዲሁም አጠቃላይ የቋንቋዎች ገጽታ በወግ በተዋቀረ የአሰራር ስርዓት አስቀድሞ መጠናት ይኖርበታል።
በመድረኩ ላይ 4 ጥናታዊ ጽሁፎች ቀርበው ውይይት ተደርጎባቸዋል። ጥናታዊ ጽሁፋቸውን ካቀረቡ ሰዎች መካከል የአምቦ ዩኒቨርሲቲ አፋን ኦሮሞ ቋንቋ ትምህርት ክፍል ኃላፊ ረዳት ፕሮፌሰር ዱላ ከፈና ከ1983 ዓ.ም ወዲህ በቋንቋው እድገት ላይ ብዙ ለውጦች አሉ ሲሉ ገልጸዋል። የፌዴራል ስራ ቋንቋ ቢሆን ያለውን ጠቀሜታ ካብራሩ በኋላ ሊገጥም ስለሚችለውን ፈተና ተከታዩን ብለዋል።
ይሄ ቋንቋ አብዛኛው የኢትዮጵያ ህዝብ ስለሚናገር የፌደራል ስራ ቋንቋ ቢሆን የህዝብ አንድነት፣ መረዳዳት፣ መተማመን ራሱ ያመጣል። ሁለተኛ ቋንቋ የሌላቸዋል። አሁን ኦሮሚያ ቢትመጣ ሁለተኛ ቋንቋ አለ። አንደኛ ቋንቋ አማርኛ ቢሆን አፋሮሞ ቢሆን ሁለተኛ ቋንቋ አማርኛ ነው። ሌላ ቦታ ቢትሄድ ሁለተኛ ቋንቋ የሌለው ማህበረሰብ ሊኖር ይችላል። ሁለተኛ ቋንቋ ማግኘት ጥሩ እድል ነው። እዚህ በፊት ማህበረሰባችን የፖለቲካ አመለካከታችን ይዘን የመጣ ነው ነገሮች ሊኖሩ ይችላሉ። ይሄ ተግዳሮት ሊሆን ይችላል።
ቋነበዛን የመጣ ናቸው።
አንድ ቋንቋ ነበር። አሁን ከዚህ በፊት ፖለቲካችን የሚያሳየን ታሪካችን የሚያሳየን ፌደራል መንግስት አካባቢ አንድ ቋንቋ መጠቀም ለምደናል። ስለዚህ ሌላ ተጨማሪ ቋንቋ ሲመጣ ያኛውን ቋንቋ ለመጉዳት የታሰበ ነገር ሊመስል ይችላል። ሁሉም አንድ ላይ ተስማምቶ ሁሉን አንድ ላይ ይጠቅመናል ብሎ ማሰብ አለበት እንጂ አንድ ቋንቋ ቢያድግ ሌላኛውን ቋንቋ ይጎዳል ብሎ ማሰብ ጠቀሜታ ነው።
አሁን የጠቀሱልኝ ፈተና ቢያጋጥም እንዴት ነው ሊፈታ የሚችለው? የውይይት መድረኩ ይህንን ነገር አቅጣጫ አመላክቷል?
አዎ አስቀምጧል። እንዲህ አይነት የውይይት መድረክ ኮንፈረንሶች ሊኖሩ ይችላሉ። ባህልና ቱሪዝምም ይዘዋል። ሪሰርቾች ይቀርባሉ፣ ያለው ነገር ይቀርባል። ማህበረሰቡ ጋር እንዲደርስ በሚዲያም በተለያዩ መንገድ እንዲደርስ ማድረግ ነው።
አርቲስት ፍቅር አምሳሉ ቋንቋው ከክልል አልፎ በፌዴራል መንግስት መስሪያ ቤቶች መገልገያ እንዲሆን የቤት ስራው ከራስ መጀመር ይኖርበታል ትላለች።
ይሄ ቋንቋ ወደ ፌዴራል ቋንቋ እንዲሄድ ሁሉም በየአካባቢው በየዘርፉ በየስራ መስኩ የየራሱ ስራ መስራት አለበት። የየራሳችን የቤት ስራዎች መስራት አለብን። ሌላው ህዝብ ኦሮሞ ያልሆነው እንደ ሁለተኛ ቋንቋ የሚናገረው ወይም ደግሞ ጭራሽም የማይችለው ኦሮምኛን እንዴት ነው በቀላሉ መማር የሚችለው? የግንዛቤ ማስጨበጫ ፕሮግራሞች መዘጋጀት አለባቸው።
የአምቦ ነዋሪ አቶ ተፈራ ዱጋሳም በውይይት መድረኩ ላይ የቀረበው ሀሳብ ቢሳካ ተጠቃሚ የሚያደርገው ሁሉንም እንደሆነ እንዲህ ይገልጻሉ።
የፌዴራሊዝም ወይም ደግሞ የዚህ የብዝሃነት መንግስት ትልቁ ዋናው አስኳሉ ምንድን ነው? ማንነት ነው፣ ባህል ነው። እንግዲህ ማንነት ደግሞ ባህል የሚገለጸው በምንድን ነው? በቋንቋ ነው። ስለዚህ እንደ ማንኛውም የፌዴራል ሀገሮች ኢትዮጵያ የብሔር ብሔረሰቦችን እርስ በርሳቸው ያላቸውን አመለካከት አንድ በማድረግ እንዲሁም ደግሞ ንግድን፣ ሌሎች ነገሮችን በማቀላጠፍ ደረጃ ይሄ አፋን ኦሮሞ ብቻ አይደለም፣ ሌሎችም የፌዴራል የስራ ቋንቋ ተጨማሪ ቢኖረን ያቀራርበናል እንጂ አያራርቀንም፣ ያቻችለናል፣ መሆር መቻቻላችንን ያጎላል። እንግዲህ ኢትዮጵያ ኩሩ ባህል አለን ስንል አፋን ኦሮሞውንም ይጨምራል። ኢትዮጵያን እንወዳለን ስንል ኢትዮጵያዊ ማን ነው የሚለው አፋሩም፣ ኦሮሞውም፣ አማራውም፣ ትግሬውም ስለሆነ እኔም የአንተን ቋንቋ አክሴፕት ካደረግኩኝ ካወቅኩኝ አንተም ካወቅ የባሰውኑ ያቀራርበናል እንጂ አይጎዳንም ማለት ነው። ኢትዮጵያኖች የሚዋደዱት ያኔ ነው የተሻለ በራሳቸው ቋንቋ። ለምሳሌ እኔ ከአማራ ጋር በአማርኛ ስናገር ሞር እሱንም አስደስተዋለሁ ራሴም እንደሰታለሁ ማለት። አንድ አማራም ኦሮምኛ ከኔ ጋር ስናገር እሱም ይደሰታል ሞር እኔንም ያስደስተኛል ማለት። እውነተኛ አንድነት ማለት አው ከዚህ ውስጥ ነው የሚወጣው።
ለተግባራዊነቱም ምሁራንን ያቀፈ ኮሚቴ እንደሚዋቀርና ስለ ጠቀሜታው የሚያስረዳ መሰል መድረክ በሀገር አቀፍ ደረጃ እንደሚዘጋጅ መድረኩ ላይ ተገልጿል። ለአሜሪካ ድምጽ ናኮር መልካ ካምቦ።
አድማጮች እንግዲህ የዛሬው የጋቢና ቪኦኤ ዝግጅታችን ወደ መጠናቀቁ ነው። እንግዲህ በመግቢያው ላይ የነበረውን ዜና እንደው እናስታውሳችሁ። በበረራ ቁጥር ኢቲ 302 የተመዘገበው ቦይንግ 737 ማክስ 8 ጀት 149 መንገደኞችና 8 የበረራ ቡድን አባላትን አሳፍሮ ወደ ናይሮቢ ለመብረር ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ጣቢያ ትላንት ከጠዋቱ 2:38 ከተነሳና መሬት ከለቀቀ ከስድስት ደቂቃ በኋላ ከምድር መቆጣጠሪያው ጋር የነበረው ግንኙነት ተቋርጦ ከዚያም ደግሞ በቢሾፍቱ አቅራቢያ መሬት ውስጥ ገብቶ ተከስክሶ ከቆይታ በኋላ በተደረገ ቁፋሮ አንድም የተረፈ በሕይወት የተገኘ ሰው አልነበረም። ሁሉም ህይወታቸው አልፏል። የአየር መንገዱ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም እንደተናገሩትም በቁፋሮ የሞቱትን ሰዎች አስክሬን ለማውጣት እና ለማግኘት ጥረት እየተደረገ መሆኑን ገልጸዋል። እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን በቴክኒክ ያቀናበረልን ሞክቢል ያበሮ ነው። የስርጭት መሀንዲሱ ኮርኔሌስም አብሮን ነበር። መልካም ምሽት። ደህና ደሩ።
ኩን ራዲዮ ሰገሌ አሜሪካቲ